የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። የጋቢና ነው ከአሜሪካ ድምጽ። በዛሬ ምሽት ከምንሰማቸው ጥንቅሮች መካከል
ሌተር ቁጥር እናቋለን፣ ፋንክሽናል ኦፕሽን እናጠፋለን፣ ሌሎችንም መሳሪያዎችን እጥረቶች ስለምናውቅ አትሊስት ሆስፒታል ውስጥ ያሉ በጥቂት ብልሽት ያቆሙ መሳሪያዎች አሉ። እነሱን እንዴት ወደ እንትን ማምጣት እንችላለን የሚለው ስናስብ ይህንን ፕሽና ግሩፕ አቋቋመ።
ኢትዮጵያ ውስጥ ያለውን የትንፈስ አጋዥ መሳሪያ ጥረት የተመለከቱ 20 በጎ ፈቃደኞች የጥገና ዘመቻ ጀምረዋል። በምሽቱ ይደመጣል።
ላይ ደግሞ ድህረ ምረቃ ፕሮግራም መግባት፣ እንደገና ደግሞ ስኮላርሺፕ ኦፖርቹኒቲ ማግኘት የሚፈልጉ ደግሞ ከሆነ ብዙ ኦንላይን አስተሳል።
ዶክተር አበበ ከበደ ናቸው። ከትምህርት ደጃፍ የራቁ ተማሪዎች ሰሞነኛውን ክፍተት ሊጠቀሙበት የሚችሉበትን ብልሃት በምሽቱ ያጋሩናል። ተጨማሪ ጉዳዮችም አሉ። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ የዓለምን ውሎ አስከትላት አስቃኝናለች።
አመሰግናለሁ ሀብታሙ። በኢትዮጵያ ተጨማሪ 8 ሰዎች በኮሮና ቫይረስ መያዛቸው ተረጋገጠ። የጤና ጥበቃ ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ ቀትር ላይ በጋራ ባወጡት የምርመራ ውጤት ሪፖርት መግለጫ በ24 ሰዓታት ውስጥ የላብራቶሪ ምርመራ ተደረገላቸው 447 ሰዎች ውስጥ 8 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህ የዛሬው የምርመራ ውጤት በኢትዮጵያ የኮሮና ቫይረስ የተገኘባቸውን ሰዎች ቁጥር ወደ 82 ከፍ እንዲል አድርጎታል። ቫይረሱ የተገኘባቸው ሰዎች 5ቱ ኢትዮጵያዊ፣ 1 ኤርትራዊ፣ 1 ሶማሊያዊና 1 እንግሊዛዊ መሆናቸው ተገልጿል። በሪፖርቱ መሰረት አብዛኞቹ የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ ቀሪዎቹ 3ቱ ደግሞ በቫይረሱ ከተያዙ ሰዎች ጋር ንክኪ እንደነበራቸው ነው የተገለጸው። ከኬንያ የተመለሱ 143 ሰዎች በለይቶ ማቆያ ውስጥ እንዳሉ የኢትዮጵያ ሞያሌ ሆስፒታል አስታወቀ። ከኬንያ የተመለሱ ፍልሰተኞችን ለይቶ ያቆየ ወደየቤታቸው እንዲቀላቀሉ እያደረገ መሆኑን የሆስፒታሉ ዳይሬክተር ለአሜሪካ ድምጽ ዛሬ ተናግሯል። የከተማዋ ነዋሪዎች ግን የድንበር ተሻጋሪ ጉዞዎች አለመቆም እያሳሰባቸው መሆኑን የገለጹት ዘገባውን ያደረሰን ገልሞ ዳዊት ነው። አሜሪካ ኢትዮጵያን አመሰገነች። ኮቪድ-19 በዓለም ዙሪያ በፈጠረው የጉዞችና የማመላለሻ መስተጓጎል ምክንያት በየሀገሩ መውጫ አጥተው የነበሩ አሜሪካውያንን ከያሉበት በማውጣት የኢትዮጵያ አየር መንገድ እየሰጠላለው ያልተቋረጠ ድጋፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ለጠቅላይ ሚኒስትር አብይ አህመድ ስልክ በመደወል አመስግነዋል። ዩናይትድ ስቴትስ ኢትዮጵያን ለመደገፍ ባላት ቁርጠኝነት እንደምትገፋና ለዓለም አቀፉ የጤና አጣዳፊ አደጋ ምላሽ ለመስጠት በዓለም ዙሪያ ካሉ አጋሮቿ ጋር መስራቷ እንደምትቀጥል ሚኒስትር ፖምፒዮ ለጠቅላይ ሚኒስትር አብይ አህመድ ያረጋገጡላቸው መሆኑን ከውጭ ጉዳይ ሚኒስትሩ ቃል አቀባይ ቢሮ ትላንት የወጣው መግለጫ አመልክቷል። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ በተጨማሪ በኢትዮጵያና በአሜሪካ ግንኙነቶች አስፈላጊነትና እንዲሁም ሁለቱ ሀገራት የማያቋርጥ መተጋገዝ ሊያደርጉባቸው በሚገቡ ቁልፍ በሆኑ አካባቢያዊ ጉዳዮች ላይም መመካከራቸውን የቃል አቀባዩ መግለጫ አክሎ ጠቁሟል። የናይጄሪያው ፕሬዝዳንት ሙሐመድ ቡሃሪ በአቡጃ፣ በሌጎስና በኦጉን ክልሎች ተጥሎ የነበረውን የእንቅስቃሴ ገደብ ለተጨማሪ 2 ሳምንታት እንዲቀጥል አዘዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ሀገራቸው ፈረንሳይና ቀሪው አውሮፓ የአፍሪካን ዕዳ በእጅጉ መሰረዝ እንዳለበት አስገንዝበዋል። ይህም አህጉሪቱ የኮሮና ቫይረስ መስፋፋትን ለመከላከል የምታደርገውን ጥረት እንደሚያግዝ ነው አያይዘው የገለጹት። የሊቢያ የአንድነት መንግስት ደጋፊ የሆኑ ታጣቂዎች በትሪፖሊ በስተምዕራብ በሚገኙ የባህር ዳርቻ ከተሞችን መቆጣጠራቸው ታውቋል። የተባበሩት መንግስታት ድርጅት የተለያዩ የአፍሪካ ሀገራት የኮቪድ-19 ስርጭትን ለመክታት የሚያደርጉትን ጥረት አጋዥ እንዲሆኑ የመጀመሪያውን የሕክምና ቁሳቁሶች ልኳል። እነዚሁ ቁሳቁሶች ከዓለም የጤና ድርጅት የተለገሱ ሲሆን በዓለም የምግብ ድርጅት አማካኝነት አዲስ አበባ ወደ ተለያዩ የአፍሪካ ሀገራት ይተላለፋሉ ተብሏል። የቅርብ ዘገባዎች እንደሚያሳዩት እስካሁን በአፍሪካ በጠቅላላው 10,500 ሰዎች በቫይረሱ የተያዙ ሲሆን 500 ያክል ሰዎችም ለህልፈት ተዳርገዋል።
ጋቢና ቪኦኤ አዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስተማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በኮቪድ-19 መቀስቀስ ማግስት በመቶ ሺህ የሚቆጠሩ ኢትዮጵያውያን ተማሪዎች በቤታቸው እንዲውሉ ትዕዛዝ ተላልፏል። ይህ ማለት ግን ከትምህርት ጋር ፍቺ ፈጸሙ፣ ትምህርት አቆሙ እንደማለት ተደርጎ መቆጠር የለበትም የሚሉን የትምህርት ዘርፍ ባለሙያ አብረውን ያመሻሉ። ከዚያ በፊት ግን በፈታኝ ጊዜ ውስጥ የመፍትሄ ብልጭታ ስለፈነጠቁ 20 ወጣቶች ነግራቸዋለን። የኮቪድ-19 ህመም ከሚያስከትላቸው የጤና ችግሮች ዋነኛውና ለሞት የሚዳርገው የትንፈሳ እጥረት ነው። ለዚህ ደግሞ የትንፈሳ አጋዥ መሳሪያዎች ያላቸው ሚና ትልቅ ቢሆንም በዓለም አቀፍ ደረጃ በአሁኑ ሰዓት የመተንፈሻ አጋዥ መሳሪያዎች እጥረት አጋጥሟል። በኢትዮጵያም ይህን ችግር ለመቅረፍ 20 የሚሆኑ የህይወት ማቆያ ድጋፍ ሰጪ መሳሪያ መሐንዲሶች ወይንም ባዮ ኢንጂነርስ በዘውዲቱ፣ በኤካክቶቤና በጥቁር አንበሳ ሆስፒታሎች ውስጥ ተበላሽቶ የተቀመጡ መሳሪያዎችን በመጠገን እያስረከቡ ይገኛሉ። ኤደን ገረመው።
ኮቪድ-19 ወረርሽኝን ለማሸነፍ ባለም አቀፍ ደረጃ ምርምሮች እየተካሄዱ ቢሆንም እስካሁን ድረስ ግን ምንም አይነት መድኃኒት አልተገኘለትም። ሐኪሞችም የቫይረሱ ተጠቂዎች በጽኑ በሚታመሙበት ሰዓት በመተንፈሻ መሳሪያ ከማገዝ በዘለለ የሚያደርጉት የሕክምና ድጋፍ እንደሌለ ነው የሚናገሩት። በዚህም የተነሳ በዓለም ላይ የመተንፈሻ መሳሪያዎች እጥረት እያጋጠመ ሲሆን በኢትዮጵያም እየሰሩ ያሉ የማገዣ መሳሪያዎች ቁጥር ከ500 እንደማይበልጥ የኢትዮጵያ የጤና ጥበቃ ሚኒስቴር በቅርቡ አስታውቋል። ይህንን ችግር በቅርብ የሚያውቁና ወደ 20 የሚጠጉ ህይወት ማቆያ ድጋፍ ሰጪ መሳሪያ መሐንዲሶች አዲስ አበባ ውስጥ በጥቁር በሳ በኤካኮተቤና በዘውዲቱ ሆስፒታሎች የመተንፈሻና የጽኑ ህሙማን ክፍል አገልግሎት መስጫ መሳሪያዎችን እየጠገኑ ይገኛሉ። ቡድኑን ወክላ ቤሉስማ አንበሳይ ታስረዳለች።
ስብስብ የባዮሜዲካል ኢንጂነሮች፣ ቴክኒሽያኖችና ቮሉንተር ሐኪሞች ስብስብ ነው። በአንድ ላይ የምንሰራው ከጤና ጥበቃ ጋር ካሉ ባዮሜዲካል ኢንጂነሮች፣ አዲስ አበባ ጤና ቢሮ ካሉ ባዮሜዲካል ኢንጂነሮች እና የመንግስት ሆስፒታል ካሉ ባዮሜዲካል ኢንጂነሮች እንዲሁም ፕራይቬት ሴክተር ላይ ያለ ነው። ባዮሜዲካሎች ነን እና እናውቃለን። ኦልሞስት አሲስመንትም ተሰርቶ ነበር እና ያለውን የቬንትሌተር ቁጥር እናውቃለን። ፋንክሽናሎች እናቃቻለን። ሌሎችንም መሳሪያዎች እጥረቶች ስለምናውቅ አሁን ነገር አውትብሬክ ቢያደርግ እንዴት ነው ዝግጅታችን የሚለውን ስናይ አትሊስት ሆስፒታል ውስጥ ያሉ ሶር ውስጥ ያሉት በጥቂት ብልሽት ሊያቆሙ መሳሪያዎች አሉ። እነሱን እንዴት ወደ እንትን ማምጣት እንችላለን የሚለውን ስናስብ ይህንን ግሩፕ ፕሮፌሽናል ግሩፕ አቋቋመን እና ወደ ስራ ገባን ማለት ነው። አሁን አንድ ወር ሆነናል። መንግስትም ይህን ቬንትሌተር ለማምጣት ብዙ ካምፓኒዎችን ኦርደር አድርጓል። ግን ባለው ባለማችን እጥረት የተነሳ ቶሎ ሊደርስ አልቻለም በተፈለገበት ሰዓት። የመጀመሪያው ፈንድሬይዚንግ የነበረ ሐኪሞቹ እኛ ቲም ውስጥ የነበሩ ፒፒኢ እጥረት ስለነበረ መከላከያ መሳሪያዎች እነሱን ፈንድሬይዝ በማድረግ ጨረት ካሉ ሰዎች በማስተባበር ለማምጣት እየሞከሩ ነበረ። ከዛ ደግሞ ይሄ አሴስመንቱ የትኛው ሊሰራ የሚችለው ከግል ካምፓኒዎች ጋር አንድ ላይ ደግሞ ጤና ጥበቃ ስፔሻል የሰራ አሴስመንት ነበረ። ምን አይነት ሶፍትዌር ያስፈልጋቸዋል፣ ምን አይነት ስፔፓት ያስፈልጋቸዋል የሚለውን ተለይተ ኦልሬዲ ተቀምጠው ነበረ። ያልተቀመጡም አሉ ግን የተለዩ ነበሩ። ሰው እነሱን አሴስመንቶቹን ጊዜ ፈጁ። ግን ከዛ ቀጥታ ወደ ሜንቴናንስ የሚገባ ነው። የመጀመሪያ እሱ ዘውዲቱ ላይ ነበረ የተጀመረ። ከዛ ቀጥሎ ጥቁር አንበሳ እስካሁን ድረስ 13 ሜካኒካል ቬንትሌተር ኦክሲጅን ኮንሰንትሬተር እንኳን ቁጥሩ አላውቀውም፣ ግን በዛ ያለ ኦክሲጅን ኮንሰንትሬተር እንዲሁም ዘውዲቱ ሆስፒታል ውስጥ ያሉ የሚያስፈልጋቸው ስፔፋቸው ለይተ ልክ እነዛ ሲመጡ ፋንክሽናል መሆን የሚችሉ መሳሪያዎች አሉ። ፎከስ የምናደርገው ለኮቪድ-19 ሊጠቅሙ የሚችሉ የህክምና መሳሪያዎችን ነው። ስፔሻሊ ኢንቴንሲቭ ኬር ዩኒት ላይ ያሉ ህክምና መሳሪያዎችን ነው። ሁሉንም ማዳረስ በጣም ይከብዳል። እሱ በሌላ ጊዜ አሁን እንደውም ይሄ ኮቪድ-19 ከመጣ ጀምሮ ሄልት ሴክተራችን ምን ላይ ነው፣ እንዴታች ዝግጁ ነን የሚለውን ራስ ግን በፕራይቬት ሴክተሩን በመንግስትም ቁልጭ አድርጎ ያሳየ ነው እና ከእንግዲህ በኋላ የሚሰራበት ነው ያ።
ይህ የበጎ ፈቃደኞች ስብስብ ከታሰበው በላይ ብዙዎችን እንዳነቃቃ የምትናገረው ቤሉስማ አሁን ላይ የኢትዮጵያ አየር መንገድ፣ የኢትዮጵያ ሜትሮሎጂ ድርጅት፣ ጤና ጥበቃና ሌሎችም አጋር በመሆን ቅስቀሳ በመጀመር ከክፍለ ሀገርም የሚመጡ የተበላሹ የመተንፈሻ ማገዣ መሳሪያዎችን ለማደስ እየተዘጋጁ መሆናቸውንም ነው የምትናገረው።
አሁንም ይቀጥላል። አሁን እንደውም ትልቅ ናሽናል ካምፔን እየተዘጋጀ ነው። ከአዶፕሽን አካዳሚ እዛ ወርክሾፕ አሰሰጥሆን አንከኮንሳኒሽን ማይጣር ሆስፒታል ወርክሾፕ ስተመስረት በዘርዝኛሉ ቬንትሌተርም እነዚያ ሲቲ ኮንሰንትሬተሮች ተሰብስበው መስከው እዚህ ባሉ ባለሙያዎች እየተቀጠረ ነው። እንደገና ትልቅ ካምፔን እየተዘጋጀ ነው። ከትላንትና ጀምሮ ትልቅ ካምፔን ነው። አሁን አዲስ አበባ ላይ ያለን ብቻ ፕሮፌሽናሎች ነው ሆስፒታሎች ላይ ነው እየሰራን ያለ ነው። ግን በአጠቃላይ በሀገር አቀፍ ደግሞ ይሄኛውን በደንብ ተለቅ ተደርጎ እንዲሰራ ጤና ጥበቃን በደንብ እንትኖ ማስዶ እየተንቀሳቀሰን ያለው እና በአየር መንገድ ያሉ ኦፊሻሎች ያንን መሰረት በትራንስፖርት እናጓጉዛለን። እዛ ያለበት ቦታ እናመጣለን። ወርክሾፕ የአቪዬሽን ወርክሾፕ ተለቅ ስለሚል እዛም ጥፈን ይሰራለን የሚል ነገር ስላለ ሜትሮሎጂ ሴንተር አለ እዚህ እነሱም አሉ። በህብረት ኮላቦሬት ተደርጎ እነዚህ መሳሪያዎች በሀገር አቀፍ ደረጃ ሜንቴናንስ እንዲሰራላቸው የታሰበ ነገር አለ እና ሁሉንም ያሳተፈ ነው። ይሄ ሁሉንም በሀገር አቀፍ ደረጃ ያሉ ፕሮፌሽናሎችን ያሳተፈ ነው ማለት ነው።
ስታጠቃልልም በሉስማ ይህ ችግር የሀገራችን የጤና ስርዓትና አስተዳደር ላይ ብዙ ክፍተት እንዳለ ያሳየ መሆኑን ጠቅሳ፣ አሁን ላይ ግን በተለይ የህክምና መሳሪያዎችን የሚለግሱ ሰዎች መሳሪያዎቹ ዓለም አቀፍ የጥራት ደረጃቸውን የጠበቁ መሆናቸውና የረጅም ጊዜ ማስተማመኛ ያላቸው መሆኑን ልብ እንዲሉ አሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
እደን እናመሰግናለሁ። ጋቢና ይከተላል። ከአሜሪካ ድምጽ አሁን መሪያችንን ስናዞር ወደ ትምህርት መንደር እንዘልቃለን። ወረርሽኝ ተማሪና ተማሪ ቤትን ካራራቀ ሳምንታት አለፉ። በመላው ዓለም የሚገኙ በርካታ ተማሪዎች እነዚህን ቀናት በቤቶቻቸው ውስጥ ነው እያሳለፉ ይገኛሉ። በማስተማር ትምህርትን የሚመለከቱ ዘመቻዎችን በማስተባበር አመታትን ያስቆጠሩት ዶክተር አበበ ከበደ ሄግዜ በመማር ማስተማር ምህዳር ውስጥ የሚተው ክፍተት ይኖራል ብለው ያስባሉ።
እውነት ለመናገር ማስተማር ትምህርት ብቻ ሳይሆን አስተማሪው ከልጆቹ ጋር ሆኖ በትምህርት ሂደቱ የሚፈጠር ሁኔታና ስሜት ብዙ ዋጋ አለው። ያው አሁን እሱ የለም። እንደገና ደግሞ ልጆቹ ህይወታቸውን ፕላን አድርገው ነው የመጡት። በተለይ አሜሪካን ተማሪ ከዚህ ኮርስ ቀጥሎ ምን ኮርስ እንደሚወስድ ከዚያ በኋላ መቼ ግራጁዌት እንደሚያደርግ የትኛው ጋር ግሬዱበት ያውቃል። በፕሮግራም ነው ሁሉ እስካሁን በጣም ዲስትራክትድ ከመሆኑ የተነሳ ለዚህ ሴሜስተር ሲባል ለምሳሌ ኤቢሲዲ መስጠት ቀጥተው ፓስ እና ፌል የሚል ነገር። ያ ደግሞ ለአንዳንድ ተማሪ አሁንም እንደገና ኃይለኛ ችግር ምንድን ነው የሚመጣው? ፓስ እና ፌል ብቻ ከተሰጠው ልጁ ለምሳሌ ወደፊት ወደ ድህረ ምረቃ ፕሮግራም መግባት የሚፈልግ ከሆነ ስራ ላይ መሄድ የሚፈልግ ከሆነ አንዳንድ መስሪያ ቤቶች እና ድህረ ምረቃ ፕሮግራሞች ፓስ እና ፌል የሚል ግሬድ አይቀበሉም። ሌላው ደግሞ ምንድነው በልጆች ስነ ልቦና ላይ ተጽዕኖ አለው። ለሆነታች በዘዴ ነው ልጆች መያዝ ያለብን በአሁኑ ጊዜ ማለት ነው። አንዳንዱ በኮቪድ የታመማለ እና እነኚህ ነገሮች አሉ። ሌላው በወጣትነታቸው የሆነ ስትራክቸር አለ። ጠዋት ቁርስን ትምህርት ቤት ጠዋት ተነስተ ሻወር ወስደ ሁሉ ነገር ፕሮሰስ አላት። ያቺ ሩቲን ትባላለች። በፈረ ሩቲናቸው በሙሉ ዲስራፕት ሆኗል። ጠዋት ቋት ክላስ ማግኘት ታጥበው በደንብ ጠጥተው ልክ እንደወታደር የሚጠብቁ ልጆች ካልጋ ተነሱ እያዛጉ ነው የማገኛቸው። እንዳ እና ይሄ ትዝም ያለባቸው ስንደርስ ዲስኦርደር ያለባቸው ባይፖላር የሚባል የክላስ ነው ባል እነሱ ደግሞ በጣም ይጎዳል።
ደፋርና ጭስ መውጫ ያጣም የሚለውን ምሳሌያዊ ንግግር እንደ ማትጊያ ደጋግሞ የሚያነሱት የሰሜን ካሮላይና የእርሻና ቴክኒክ ዩኒቨርሲቲ ባልደረባ ዶክተር አበበ ከበደ ከትምህርት ቤት ደጆች የራቁ ተማሪዎች ከትምህርት መንፈስ እንዳይርቁ የሚያደርጓቸው መላዎች መኖራቸውን የሚያወሳሉ።
ለምሳሌ እንግዲህ የመጽሐፍና የኢንተርኔት አክሰሳችን ምን ያህል እንደሆነ ባላውቀውም በተቻለ መጠን ማለት ሁሉ ጊዜ በተለይ አዲስ አበባ ውስጥ በመንገድ የሚያልቅ ነው ልጆቹ ላይታች ሲሉ ሲታመሱ ነው የምታያቸው። ይሄ አሁን ትልቅ ኦፖርቹኒቲ ይፈጥርላቸዋል። በደንብ ያልገባቸውን ነገር ማንበቢያ ጊዜ አንብበው ራሳቸውን ሞር ማሻሻል ይችላሉ። ሶሻል ኔትወርክስ አሉ፣ ልጆቹ ፈጥረው አብረው የሚነጋገሩባቸው ነገሮች አሉ። እንደ ዋትሳፕ ባዮ አለ፣ ቴሌግራም አለ። እነኝህ ላይ ስብስቦች አሉ። በተለይ እዚህ እንግሊዝ ሀገር የሚኖሩ በየቦታ ያሉ ልጆች አሉ። እዛ ስብስብ ሆነ ብለው ገብተው ወጣቶችን አክሰስ ያደርጉ ምን ማክሯል በዛ አናሎጂ ለምሳሌ ወንጣቃ ልጆቹን ኢንጌጅ ማድረግ ይቻላል። በተለይ ደግሞ ለረመረቃ ፕሮግራም መግባት እንደገና ደግሞ ስኮላርሺፕ ኦፖርቹኒቲ ማግኘት የሚፈልጉ ደግሞ ከሆነ ብዙ ኦንላይን አክሰስ አለ። ያንንም ሊንክ በኢትዮጵያ ሳይንቲፊክ እና አካዳሚክ ኔትወርክ ኮን በሌሎች ደግሞ ኤጀንሲ ኤክስፐርት ያላቸው ኤጀንሲ በዛ በኩል እነዛን አክሰስ እንዲያደርጉና እንዲያነቡ ማድረግ ይቻላል። እንግዲህ አንደኛው ምንድነው እኔ እስር ቤተኛ ስለዚህ ቻርሽ ወጣ ስለ የኛ ልጅ በኮቪድ-19 ሊያቸው የሚሆኑ ከሆነ they can do better than me ያ
ዶክተር አበበ ከበደ የኢትዮጵያ ሳይንቲፊክ አካዳሚ ኔትወርክ የተሰኘ መጻፍና በጎ ፈቃደኛ መምህራንን ወደ ኢትዮጵያ በየጊዜው የሚልክ የኢትዮጵያ የትምህርት ሁኔታን ደጋፊ ሆኑ አውደ ጥናቶችን የሚያቀናጅ ተቋም አስተባባሪም ናቸው። ስሙንኛው በተቋሙ እንቅስቃሴዎች ላይ የተወውን ደንቀራም አጋርተውናል።
ለምሳሌ አንድ መኪና ሙሉ መጽሐፍ ለመሄድ ተረጋግጧል እና በአሁኑ ጊዜ ለምሳሌ ብዙ መጽሐፉን የሚፈልጉት ብዙ ትምህርት ቤቶች እና እነኛ ትምህርት ቤቶች ትንሽ ያ መጽሐፍ በጊዜ የማይደርስላቸው እርግጠኛ ነኝ። ምክንያቱም በአሁኑ ጊዜ ቢላክ እዛ ኢትዮጵያ ያለው የሎጂስቲክስ የምናምን ሰው ወጥቶ ይቀበላል አይቀበል እነዚህ ነገር ይችላል። ለምሳሌ እሱ አንዱ ነው። ሌላው ደግሞ አሁን እዚህ እንኳን አንተ ጋር ጁላይ ማለት እንግዲህ ጁላይ 31 በፈረን አዋጅ ዩኒቨርሲቲ ሆስት የሚያደርገው ትልቅ ኢትዮጵያን ኤጁኬሽን ኤንድ ኮሚኒቲ ኢንጌጅመንት በሚል ላስት ይር ባለፈው አመት ባደረግነው ኢትዮጵያ ሄደን ባለፈው ደግሞ 2019 ኢትዮጵያ ሄደን ብዙ ካምፔን አድርገናል። እሱ እንደገና ዋን ፒት ለሚባል ዲጂታል እናንተ ጋር እንደገና ደግሞ ከላይ ያለ ወንፈል ግሩፕ አሉ። እነሱ ሆነን ዋሽንግተን ዲሲ ላይ ትልቅ ስብሰባ በአካዳሚክቱን በሚመለከት እና 2020 ከዛ በኋላ የምንሰራው ስራ ምን ይሆን በሚል ከዚህ በፊት የሰራነውን ተለቅ ለማድረግ ነበር ሀሳባችን። እሱን እንኳን ልናደርግ አንችልም። ግን ምንድን ነው ጎበዝ እና ሴት መውጫ ጣም ይባላል እና አሁን ምን አድርገናል መሰለህ እነዚህን ጉዳዮች ከአሁን ጀምሮ እስከ ሜይ ድረስ በየሳምንቱ ሁለት ሰዓት በዙም በሶሻል ሚዲያ እየተገናኘን ሴሚናር እና ኮንፈረንስ እየተካሄደ ነው። በአሁኑ
መማር ሊቆም የሚገባው ጉዳይ አለመሆኑን የሚያስረግጡት ዶክተር አበበ አሉ የተባሉ አማራጮችን በማሰስ እሳቸውና አጋሮቻቸው የሚቻላቸውን እንደሚያካፍሉ ነግረውኛል። ከቡራዩ የከተማ ጸጥታ ኃላፊ ኮሚሽነር ሰለሞን ታደሰ ግድያ ጋር በተያያዘ በቁጥጥር ስር የዋሉ አንዳንድ ግለሰቦች የት እንደታሰሩና በምን ሁኔታ ውስጥ እንዳሉ ለማወቅ አልቻልንም ሲሉ ቤተሰቦቻቸው ተናግረዋል። የኦሮሚያ ክልላዊ መንግስት ግን የተጠቀሱት ግለሰቦች በቡራዩ ግድያ ወቅት በቁጥጥር ስር ከዋሉት መካከል አይደሉም፣ በክልሉ ፖሊስ እጅም አይገኙም ብለዋል። ጻይዳምጠው
ወይዘሮ ለሊሴ ፍቃዱ የመምህር ሰኚ አምሳሉ ባለቤት ናቸው። እርሳቸው እንደሚሉት መምህር ሰኚ ይካስት 14 2012 ዓ.ም ምረት ለስራ እንደወጡ አልተመለሱም። በሪፍት ቫሊ ዩኒቨርሲቲ ብራዩ ቅርንጫፍ መምህር የሆኑት ባለቤታቸው በዛው ቀን አዲስ አበባ ለስራ እንደተላኩ አለመመለሳቸው ነው ወይዘሮ ለሊሴ የሚያብራሩት።
የተያዘው እዛን ቀን እንቱ ለስራ ወጥቶ ነበር ወደ ከተማ ማለት ነው ወደ አዲስ አበባ እና ከዛ ሲመለስ ደግሞ ስፓሻላጅ ደርሶ ታክሲ አጣውኝ ታክሲ የለም ታክሲ አጣውኝ በቃ እንዴት ነው ማደርጓልኝና እኔም እዛን ቀን ርብሻ ነበር እዚህ አካባቢ ጉራዮ አካባቢ እኔም በቃ እዚህም ኮሳፈር ትክክል አይደለም ሰላም አይደለም ታክሲ ካጣ መንገድን ዝግ ነው እዛው ደር አልኩት እሱ ደግሞ በቃ እኔ ጓደኛዬ ቤት ነው ማድረው አለኝ እዚህ አዲስ ሰፈር አካባቢ ጓደኛ ያለ እሱ ጋር ነው ማድረው አለኝና እዛው ደር ችግር የለም ሰፈር አካባቢ ሰፈር ሰላም አይደለም አልኩት እኔ እና እዛው አደረ እዛው ለሊት 8 ሰዓት አካባቢ ሄዶ ወስዶ ሄዶ አሉ በቃ ከሱ ጋር ጓደኛውም ከሱ ጋር ተያዘ ጓደኛው ደስታ መርጋ ነው የሚባለው ስሙ እሱ አሁን ተፈቷል 2 ሳምንት ነው አሁን ታስሮ የተፈታው ማለት ነው ጓደኛው ራሱም የት እንደታሰሩ እንዴት እንደነበሩ ምንም የማቆ ነገር የለም ማለት ነው ጓደኛው ራሱ ማለት ነው እሱ ከተፈታ በኋላ ሰፈር አካባቢ ነው የራሴን ያገኘውታል እንዴት እንዳመጡኝም ምንም የማቆ ነገር የለም ማለት
ወይዘሮ ለልሴ አክለውም ባለቤታቸው በወጡበት ከቀሩ አንድ ወር ከሁለት ሳምንት ያለፋቸው መሆኑን ተናግሯል ሌላ የገቢ ምንጭ እንደሌላቸውና አንድ ልጃቸውን ይዞ እየተቸገሩ መሆኑንም ገልጿል
ስራ የለኝም የገቢ ምንጭ የሚባል ምንም ነገር የለኝም የቤት ኪራይ ውስጥ ነው የምኖረው ምንም የለኝም በቃ ቤት ውስጥ ብቻዬን ልጅ ይዤ በጣም እየተቸገርኩ ነው ያለሁት ያለ ጥፋት ያለ ምንም ከስራው ላይ ከቤተሰቦቹ ላይ ተወስዶ ለምን እንደዚህ ታስኖ ሰው ይቸገራል ምንም በቃ የት እንዳለ ማወቅ ነው የምፈልገው እኔ
አቶ ቀበና ዱሜሳ የመምህር ደሳለኝ ዱሜሳ ወንድም ናቸው ወንድማቸው በቄለም ወለጋ አንፍሎ ወረዳ ዳላሾሪ ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን ገልጿል ወደ አዲስ አበባ በመጡበት አጋጣሚም እንዴት በቁጥጥር ስር እንደዋሉ ለአሜሪካ ድምጽ አብራርቷል
በባሌ ዳዌ ሶራኒ በሚባል ቦታ ለአራት አመታት አስተምሯል ከዛ በኋላ ወደ ቄለም ወለጋ ሙጊ ከተማ ተዘዋውሮ በማስተማር ላይ ነበር በአካባቢው ያለው የጸጥታ ሁኔታ አስጊ በመሆኑ ስራው ለቆ ወደ አዲስ አበባ ሄዶ ነበር ስራ ፈልጋለሁ ብሎ አለም ገና ከተማ ወደሚገኙ ጓደኞቹ ሄደ በየካቲት 14 2012 ዓ.ም በኦሮሚያ ፖሊስ አባላት በቁጥጥር ስር እንደዋለ ጓደኞቹ ደውለው ነገሩኝ ከዛን ቀን ጀምሮ በሁሉም ፖሊስ ጣቢያዎች አፈላልጌ
አቶ ቀበና እንደተናገሩት መምህር ደሳለኝ እስካሁን የት እንዳሉ ባለመታወቁ ቤተሰባቸው ጭንቀት ውስጥ ይገኛል። ይካተት 14 2012 ዓመተ ምህረት ነበር የቡራዩ ከተማ የጸጥታ ጽፈት ቤት ኃላፊ ኮሚሽነር ሰለሞን ታደሰ ማንነታቸው ባልታወቀ ታጣቂዎች ተገደሉት። በዚህ ጥቃት አንድ የከተማው የመንግስት ስራ ኃላፊና ሌላ አንድ ሰው ቆስሏል። ይህንኑ ጥቃትና ግድያን ተከትሎ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን የኦሮሚያ ክልል መንግስት ሲገልጽ ቆይቷል። የቡራዩ ከተማ ነዋሪዎች የሆኑት መምህር ሰኝ አምሳሉ፣ መምህር ደሳለኝ ዱሜሳ፣ አቶ ሶላን ኃይሌ፣ አቶ ለታዊርቱና አቶ ዩሱፍ አሊም በቁጥጥር ስር ከዋሉት መካከል መሆናቸው ነው ቤተሰቦቻቸው የሚናገሩት። በኦሮሚያ ፖሊስ በቁጥጥር ስር ከዋሉት ቀን ጀምሮ ግን የት እንዳሉ አለማወቃቸውን እነዚህ ቤተሰቦች ገልጿል። የኦሮሚያ ክልላዊ መንግስት ግን የተጠቀሱት ግለሰቦች በቡራዩ ከተማ ከተፈጸመው ግድያ ጋር ተያይዞ በቁጥጥር ስር ከዋሉት መካከል አለመሆናቸውን አስታውቋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታዩን መልስ ነው የሰጡት።
በቡራዩ አካባቢ ተፈጥሮ በነበረው ችግር የጸጥታ ኃይሉ በወሰደው እርምጃ የተጠረጠሩ ሰዎችን በመያዝ ሁለት ነገር ነው የተደረገው። አንደኛው በከባድ ወንጀል የተጠረጠሩ ግለሰቦች ወደ ህግ እንዲቀርቡና ወንጀላቸው እንዲጣራ የተሰራ ስራ ነበር። ሌሎቹ ደግሞ ተመክረው ከስተታቸው ተምረው ወደ ቤተሰቦቻቸው የተመለሱም ነበሩ። ስለዚህ አንቺ ስማቸውን የጠቀስሽልኝ ግለሰቦች ከኦሮሚያ ፖሊስ ባደረግኩት ማጣራት በወቅቱ ተጣርቶ የተለቀቁም ሊሆኑ ይችላሉ። አሁን ባለው ሁኔታ ግን በፖሊስ ኮሚሽኖች የሉም። ይህንን የሚያሳይ መረጃም እንደሌለ ነው ማጣራት የቻልኩት።
በዚህ ዙሪያ ተጨማሪ መረጃ ካገኘን ይዘም ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምጡ ነኝ ከአዲስ አበባ።
የኮቪድ-19 ወረርሽኝን ጥፋት ለመመከት መረጃዎች ያላቸው እርባና ከፍ ያለ ነው። የመረጃዎችን ትክክለኛነት ለማረጋገጥ ግን ሌላ መላስ ፈልጓል። አንድ የደቡብ አፍሪካ ተቋም የተጣሩ መረጃዎችን በሚሊዮኖች ለሚቆጠሩ ሰዎች በማዳረስ ላይ ይገኛል። እንዴት? ሳሌም ሰለሞን ለእንግሊዘኛው አገልግሎት ያስተናዳችሁን ወደ አማርኛ መልሰነዋል። በአንድ የደቡብ አፍሪካ ድርጅት የተሰራ የዋትስአፕ ላይ መረጃ ማስተራጫ ስርዓት በዓለም ላይ የሚገኙ በሚሊዮን የሚቆጠሩ ሰዎች የኮሮና ቫይረስን በተመለከተ ትኩስ መረጃዎችን እንዲያገኙ እያገዘ ነው። ቫይረሱ ከመዛመቱ አስቀድሞ ፕሬክሌት የተሰኘው ተቋም በታዳጊው ዓለም ለሚኖሩ ሰዎች ጤናቸውን የሚያሻሽሉበትን መተግበሪያዎች ሲያዘጋጅ ሰንብቷል። ከስኬታማ መተግበሪያዎቹ መካከል አንዱ ማም ኮኔክት ወይንም እናት አገናኝ የተሰኘ አውታር ነው። ለነፍሰ ጡር እናቶች ትኩስ መረጃ ያደርሳል፣ ከአገልግሎቶች ጋርም ያገናኛል። የድርጅቱ ኃላፊ ጉስታቭ ፕሬክለት የኮሮና ቫይረስን በተመለከተ ተመሳሳይ አገልግሎት ማስተናዳት እንደሚቻል አጥንቷል። የደቡብ አፍሪካ መንግስት የቀጥታ ስልክ መገናኛዎችን ቢያዘጋጅም ከፍተኛ መጠን ያለውን ጥሪ ማስተናገድ አልቻለም። ከቆይታ በኋላ ደግሞ የተሳሳተ መረጃ መሰራጨት
ጀምሯል።
ተገልጋዮቻችን የሚታመን የመረጃ ምንጭ አለማግኘታቸው ጉዳይ አሳሰበን። በተለይ የእንቅስቃሴ ገደብ ከተጣለ በኋላ ሰዎች ባሉባልታዎች ምክንያት የየራሳቸውን ጤና ለመጠበቅ ምን ማድረግ እንዳለባቸው ባለመገንዘባቸው በእጅጉ ተጨንቀዋል ያሉት ፕሬክለት። ፕሬክለት የተደራጀ መረጃ ያለው ለሚጠየቁ ጥያቄዎች በአፍታ የሚመልስ WhatsAppን መሰረት ያደረገ አገልግሎት ፈጥሯል።
Looking for the latest coronavirus updates? Stop searching or panicking and start chatting. Just add 0600123456 to your contacts and start a conversation on WhatsApp with the word hi.
አገልግሎቱ በአስር ቀናት ውስጥ 3.5 ሚሊዮን ተጠቃሚዎችን ለማፍራት ችሏል። የዓለም ጤና ድርጅትም ተመሳሳይ ይዘት ያለው አውታር እንዲገነባለት ፕሬክሌት ድርጅትን አድርጓል። ካውታሩ ዋነኛ ግቦች መካከል አንዱ ወረርሽኙን በተመለከተ የሚወጡ የተሳሳቱ መረጃዎችን ማምከን ነው።
We now launching in many languages and on that bot you can find out information, but we also publish false
አገልግሎቱን በተጨማሪ ቋንቋዎች እናደርሳለን። ባውታሩ ላይ መረጃ ከመጋራት አልፈን ሐሰተኛ መረጃዎችንም እንጠቁማለን። አንዳንዴ ትክክለኛ መረጃዎችን መለጠፍ ብቻ ሳይሆን ሐሰተኛ መረጃዎችን አንስቶ ማምከን ያስፈልጋል። ከዚህ ወረርሽኝ ጋር በተገናኘ የተሳሳተ ግንዛቤ አለ። እነዚህን ሐሰተኛ መረጃዎች የማምከን ስራዎች ሁሌም እንሰራለን ያሉት የፌስቡክ ተቋም ንብረት የሆነው ዋትስአፕ በታዳጊው ዓለም በእጅጉ ዕውቅ የመገናኛ መንገድ ነው። ኢሜልና ፌስቡክን በመተካት ቀዳሚ የመገናኛና የተስስር መላም እየሆነ ነው። በመላው ዓለም ከ2 ቢሊዮን በላይ ተጠቃሚዎች አሉ። ማምቺ ጂዲዲማ የዋትስአፕ ትብብርና የንግድ ማጎልበት አባል ናቸው። ለቪኦኤ በጻፉት የኢሜል መልእክት ዋትስአፕ በዚህ ወሳኝው ጥንቅጥ ጊዜ ሊወስድ የሚችለው እጅግ ጠቃሚ እርምጃ ሰዎችና ወሳኝ የኮሮና ቫይረስ መረጃዎችን የሚሰጡ የጤና ባለስልጣናት በቀጥታ እንዲገናኙ ማገዝ ይመስለናል ብለዋል። ጄዴድማ ተቋሙ የዓለም ጤና ድርጅት የሚያስተላልፋቸው መልእክቶች በበርካታ ዓለም ውስጥ ላሉ ተጠቃሚዎች በማንቂያ መልኩ እንዲዳረስ እያደረገ እንደሆነ ተናግረዋል። ከሀገራቱ መካከል ህንድ፣ ናይጄሪያ፣ ደቡብ አፍሪካ፣ እስራኤል፣ ብራዚል እና እንግሊዝ ተጠቅሰዋል። በዚህ መረጃ የማዳረስ ሂደት አሉባልታውን ከእውነታው መለየት እንደተካተተም ተናግረዋል። የፕሬክሌት ድርጅት ኃላፊ አውታሩ በፍጥነት መለመዱ ከጠበቁት በላይ እንደሆነባቸው ይናገራሉ። ያልተጠበቀ ስኬት ነው። አገልግሎቱ በተጀመረ በአስር ቀናት ውስጥ የዓለም ጤና ድርጅት መስመር ከ12 ቢሊዮን በላይ ተጠቃሚዎችን አትርፏል። አረበኛ፣ ስፓኒሽ፣ ፈረንሳይኛ ቋንቋዎችን ጨምረናል። የሎሽ ቋንቋዎችም ይጨምራሉ። ሰዎች በግልጽ የሚያገኙት መረጃ ጠቃሚ ሆኖላቸዋል። መጪው ጊዜ በተጠቃሚው ግንዛቤና ጤና ላይ ውጤት ማምጣቱን መመልከት ይሆናል። የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላቸው የመሰናዶው አርታኢ፣ ኤልያስ አስማራ የመሰናዶው አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶው አብረናችሁ አምሽተናል። የነገ ሰው ይበለን። ደህና ደሩ።
Tun radio ne VOA sagantaa fanoromot